የዛሬው ትምህርት ካለፈው ሳምንት የሚቀጥል ይሆናል እና እግዚአብሔር የተመሰገነ ይሁን። የክርስቶስ መስቀል ባለፈው ሳምንት የክርስቶስ መስቀል ቢያንስ አራት ነገሮች ያሳየናል ብለን ተነጋግረን ነበር። የመጀመሪያው የእግዚአብሔር ክብር ያየ ነው በክርስቶስ መስቀል ነው። ያንን ተነጋገር። ሁለተኛው የእግዚአብሔርን ጻድቅ ፈራጅነት፣ እግዚአብሔርን ትክክለኛ ዳኝነት ያየንበት እንደሆነም ተመለከትን። ዛሬ ደግሞ ሁለት ነገሮች እናያለን። በክርስቶስ መስቀል ያየናቸው ሁለት ነገሮች እነዚህ ቀሪ ነጥቦች ናቸው። ዛሬ እንግዲህ በዚህ ርዕስ ስር ያለውን እናጠቃልላለን። የክርስቶስ መስቀል ያሳየን ሶስተኛ የእግዚአብሔርን ፍቅር፣ የእግዚአብሔርን እውነተኛ አፍቃሪነት፣ ቀጥሎ ደግሞ አራተኛ የእግዚአብሔርን ጥበብና ኃይል እና ስለ እግዚአብሔር ፍቅር አንድ መዝሙር መርጬላችኋለሁ። ያንን መዝሙር አሁን አሰማችኋለሁ። አንድ ስድስት ደቂቃ ቢፈጅ ነው ያንን መዝሙር እንግዲህ በእንግሊዝኛ ና በካምቦዲያን ነው መዝሙር ታምቃላችሁ። ዘ ላቭ ኦፍ ክራይስት የሚለው መዝሙር ነው ያገኘሁት ምርጫ። ዘ ላቭ ኦፍ ጎድ በእንግሊዝኛ ና በካምቦዲያን ነው። በተለይ በካምቦዲያን መሆን ደግሞ ስሰማ ደስ አለኝ። ጌታ ፍቅር ያልደረሰበት ሀገር የለም፣ ያልደረሰበት ዘር የለም። ስለዚህ እንድትሰሙ ለሚቀጥለው አምስት ስድስት ደቂቃ ጋብዛችኋለሁ። ተባረኩ።
Thank you.
naturavo che video hanno una video punta e un tanto faccio in casa da te che già mi ricordo e mi lavoro in Cambodia questa voce per tanto tanto questa voce faccio c'è un paio in laccio vado che non vedo e mi no duro e arrivo no
ወደ ክርስቶስ መስቀል እንድንመለከት
ያለችው የቀራንዮውን መስቀል ተመልከቱ። ወደ ሌላ አትመልከቱ። እውነተኛ ፍቅር የቀራንዮው ፍቅር ነው። እንዲሁም አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ እነዚህ ቃላቶች እናነባለን። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም። ፍቅርም እንደዚህ ነው ይላል። የፍቅር ዴፊኒሽን፣ የፍቅር ምንነት የሚታየው በቀራንዮው መስቀል ላይ ነው። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ዛሬ እዚህ ቦታ ያለነው እናንተና እኔ እግዚአብሔርን እኛ ስለወደድን አይደለም፣ እግዚአብሔር ስለወደደን ነው። እግዚአብሔር ፍቅሩን ስላሳየን ከላይ ስታነቡ ፍቅር እግዚአብሔር ነው ይላል። እግዚአብሔር ፍቅር ነው፣ ፍቅርም ከእግዚአብሔር ነው ይላል። ይሄ ነው ዩኒቨርስን ሉብሪኬት አድርጎ የያዘ። ይሄ ነው እናንተን ከራሳችሁ ጋር እንድትጣበቁ ያደረገ ያዋሃደ። እናንተን ከቤተሰብ ጋር፣ እናንተን ከወንድም ከእህት ጋር ያቀራረበ ያዋሃደ ይህ ነው የእግዚአብሔር ፍቅርነት። አጀንዳ የሌለው ፍቅር፣ በዚህ ዓለም የምናየው ሐዘንና መከራ ምንም እንኳን ሊያደናግረን ሊያጠራጥረን ቢሞክርም እግዚአብሔር የለም ብንል፣ እግዚአብሔር አይሰማም አያይም ብንልም፣ ዓይናችንን የእግዚአብሔር ፍቅር በግልጽ ከምናይበት ከመስቀሉ ላይ ማንሳት የለብንም። በጣም 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 ጠቃሚ ሀቅ ነው። ዛሬ ከእግዚአብሔር ቃል እየተካፈል ያለ ነው። በጣም ጠቃሚ ነው። ሰው አይወደኝም፣ ብቻዬን ነኝ፣ ወንድም ዘመድ የለኝም የምትሉ ካላችሁ ወይም የሰውን ፍቅር የምትጠራጠሩ ሰዎች ካላችሁ የሚወዳችሁ ከሌላችሁ ወደ አንድ አቅጣጫ እያንዳንዳችሁ መጠቆም እፈልጋለሁ፣ ከራሴ ጭምር። ወደ ክርስቶስ መስቀል እንመልከት። እውነተኛ ፍቅር የታየበት መስቀሉ ራሱ ሐዘን ነው፣ መከራ የያዘ ነገር ነው። ስለሆነም መስቀሉን ስንመለከት ሌላውን ሐዘንና መከራ ምንነት ያብራራል። አንዳንድ ጊዜ ስትመራምሩ ለምን የደረሰ ለምን ያደረሰ ብላችሁ ስትጠይቁ መልሱ የቀራንዮው መስቀል ነው። ከዚህ ቀደምም ይህን ነገር ተናግሬያለሁ። መልሱ የቀራንዮው መስቀል ነው። ሐዘን እግዚአብሔር አያውቅም? አዎ፣ ልጁን አጥቷል፣ ስለዚህ ያውቃል። ሞት ምን እንደሆነ እግዚአብሔር አያውቅም? ልጁ በመስቀል ላይ ሞቷል። ጥላቻ፣ ሐዘን፣ ችግር፣ ግርፊያ፣ ደም መፋሰስ ምን እንደሆነ አያውቅም እግዚአብሔር? ያንን መስቀሉ የሞተው። ስለዚህ መልሱ የቀራኔው መስቀል ነው። እሺ ብሎ የተቀበሉት ግፈኞች በመስቀሉ ይፈወሳሉ። እምቢ ደግሞ ያሉት ግፈኞች በመስቀሉ ቁጣ ይቀጣሉ። በሮሜ ምዕራፍ 5 ላይ እንደዚሁ ሐዋርያው ጳውሎስ ስለ እግዚአብሔር ፍቅር የሚጽፈው ነገር አለ። ሁለት ነገሮች ይናገራል። ሮሜ 5 ቁጥር 5 እና ቁጥር 8 ላይ ሁለት ነገሮች ይናገራል። ቁጥር 5 ላይ እንደዚህ ይላል፣ ፍቅሩን በበለጠ በልባቸው ያፈሰሰው መንፈስ ቅዱስ እንደሆነ ይናገራል። ቁጥር 5 በመከራችን ደግሞ እንመካለን፣ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። መንፈስ ቅዱስ ተሰጥቶናል። እሱም የተሰጠን የእግዚአብሔርን ፍቅር በልባችን ለማፍሰስ ነው ይላል። አንዱ ስለ እግዚአብሔር ፍቅር የሚናገረው ይህንን ነው። ሁለተኛ ቁጥር 8 ላይ ክርስቶስ ለእኛ በመሞቱ ነው ይላል። ነገር ግን ገና ኃጢአተኞች አለን፣ ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እነዚህ ሁለት ነገሮች በሮሜ 5 ይናገራል። አንደኛ ፍቅሩ በመንፈስ ቅዱስ በልባችን ላይ ፈሰሰ። ያንን ፍቅር ለእናንተና ለእኔ ልብ ያደረሰው መንፈስ ቅዱስ ነው። ያንንም ፍቅር በልባችን ላይ በማፍሰስ ሌላውን ጥላቻ፣ ሌላውን አስቀያሚ ነገር ሁሉ እንድንችለው አደረገ። ሁለተኛ ገና ኃጢአተኞች ሳለን መሞቱ ፍቅሩን ገለጠው። ገና ኃጢአተኞች፣ ገና ጸያፍ ሆነን ሳለን ሰው የማይሞትለት ሰው ዞር ብሎ የማያየው ሆነን ሳለን ጻድቃን ሆነ አይደለም፣ ቅዱሳን ሆነ አይደለም፣ ተገቢ ሆነ አይደለም፣ ገና ኃጢአተኞች ሳለን፣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቅ የሚሞት ሰው በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን ቢደፍር ምናልባት ይገኘውናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። የታረቅነው በዚህ ነው ከእግዚአብሔር ጋር። በመዳናችን በመስቀል ላይ ሞተ። በዕለት ልምምዳችን በመንፈስ ቅዱስ በልባችን ያፈሰዋል። እግዚአብሔር ልጆች መሆናችንን ያ መንፈስ ቅዱስ ያረጋግጣል። ይሄ በጣም ደስ የሚል ጥቅስ ነው። ሮሜ ምዕራፍ 8 ላይ ደግሞ ከቁጥር 15 ጋር 16 ይሄ እናነባለን። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። እግዚአብሔር ልጆች መሆናችንን ለእኛ ሰጠ። የላከው ሌላ ሰው አይደለም ወይም መልአክ አይደለም የላከው ራሱን ነው የሰጠው። ሰዎች ወደ አማላጅ የሚሮጡ ሰዎች የማይገነዘቡ ነገር አለ። እግዚአብሔር ፍቅር እንዳልተረዱ እግዚአብሔር ፍቅር እንደናቁ ይመስላል። እግዚአብሔር የጠላቸው ይመስል በሰው አስታራቂነት ወደ እግዚአብሔር መጠጋት ይፈልጋሉ። ይህ እግዚአብሔር ፍቅር መካድ ገና ኃጢአተኞች ሳለን ነው እኮ የሚለው እግዚአብሔር ለእኛ ሞት ሌላ ሰው አላከልንም መልአክ አላከልንም። ከፍቅሩ ብዛት ራሱን ነው የሰጠው። ሌላ ቢልክ ኖሮ ወደደን ማለት ያስቸግራል። ራሱን ግን በመልአኩ ምን ያህል እንደወደደን እንረዳለን። ስለዚህ ነው አማላጁ ራሱ ክርስቶስ መሆኑ በዚህ ምክንያት ነው እንጂ እኛ ለእግዚአብሔር ብቁ እንዳልሆን ኃጢአተኞች እንደሆን እግዚአብሔር ሊጠጋን እንደማይፈልግ ተደርጎ እግዚአብሔር በሌሎች ከእኛ በተሻሉ ሰዎች ወይ በመላእክት በኩል ይታረቀናል ብሎ ማሰብ ወንጌል አይደለም። የወንጌል ጠር ነው እንዲህ ያለው ትምህርት። በገዛ ልጁ ያራራለት ይላል። ነገር ግን ስለ ሁላችን አሳልፎ የሰጠው ሌላውን ነገር ሁሉ ደግሞ ከልጁ ጋር እንዴት አብዝቶ ይሰጠናል። ስለዚህ እግዚአብሔር ፍቅር ስትረዱ እግዚአብሔር ራሱ ገና ኃጢአተኞች ሳላችሁ እንደወደዳችሁ ስትረዱ ትደነቃላችሁ። ስለዚህ ነው ከሱ ሌላ አማራጭ የሌለው። ሁለተኛው እግዚአብሔር ልጁን ለእኛ ሰጠ ብያለሁ። አንደኛ፣ ሁለተኛ እግዚአብሔር ልጁን ሊሞትልን ሰጠ። መጀመሪያ ለእኛ ሊሰጠው ለእኛ መጀመሪያ ሁለት ለእኛ ዲግቡ ለማንባል ለማንረባ እየሳምንን ለምንናከስ ሰዎች ለምንከዳዳ ሰዎች ነው የሰጠው። ሁለተኛ እግዚአብሔር ልጁን ሊሞት ነው የሰጠው። ሊሞት ምድር ላይ መጥቶ እኛን እንዲመስል ብቻ ሳይሆን ፈውሶን እንዲሄድ ብቻ ሳይሆን አስተምሮን እንዲሄድ ብቻ ሳይሆን እንዲሞትልንም ጭምር ነው። ኃጢአት የሌለበት ለእኛ ኃጢአት ሲሆን፣ የማይሞተው ለእኛ ሲሞት ይህን አስጠቃቂ ሁኔታ እኛ እንዳንቀምስ ማድረጉ ያስደንቃል። የእሱን ፍቅር ያሳያል። ታዲያ ሙጁን ዩኒቨርሲቲ ምልክት ስትሉ ወይስ ብቻዬን ነው ምለፈልፈው ለአየር እስቲ የምትሰሙኝ ሰዎች አሁን ካላችሁ ምልክት ስጡ። ታንኪ በጣም እሺ። ጌታ ይባርካችሁ። ይበቃኛል። ሶስት ሰው አለኝ አራት ሰው አለኝ ይበቃኛል። ሶስተኛ እግዚአብሔር ልጁን እንዲሞት የሰጠው ለእኛ ሲል ነው። ቅድም እንዳልኩት ለማይገባል ጎደሎ ለሆን ነው ፈሪያ እግዚአብሔር ለሌለ ለእኛ ጠላት ሆነን ለተሰለፍ ነው አቅመቢስ ለሆን ነው ለእኛ ነው የሞተው። እውነተኛ ፍቅር የሚታወቀው አፍቃሪው በሚከፍለው ዋጋ ነው። አፍቃሪው በሚሰጠው ዋጋ ክቡርነት ነው እውነተኛ ፍቅር የሚታወቀው። ራሱን ወዶ ጥሏችሁ የሚሸሽ ሰው እውነተኛ አፍቃሪ ነው ማለት አይቻልም። እንደዚሁም ደግሞ ተቀባዩም ተገቢ መሆን ነበረበት። ተቀባዩም ያንን ፍቅር ለመቀበል ተገቢ መሆን ነበረበት። እርሱ ጋር የሞተው ለእናንተና ለእኔ ተገቢ ላልሆን ነው። ውድ የሆነውን ከሁሉ ይበልጥ ዋጋ ያለውን ክቡር የሆነውን ልጁን ሰጠ። የእግዚአብሔር ፍቅር እንዴት ድንቅ ፍቅር ነው! ዛሬ ሄዳችሁ ስትተኙ የእግዚአብሔርን ፍቅር አስባችሁ ልትተኙ እፈልጋለሁ። የእግዚአብሔርን ፍቅር አስቡ። ምንም በዙሪያችሁ ጨለማ ቢሆን፣ ምንም ችግር ቢደርስባችሁ፣ የቀራኔውን መስቀል ተመልከቱ። በዓለም ላይ ሐሰተኛ ፍቅር ሞልቷል። ስትሰጧቸው ሰዎች ይሰጧችኋል፣ ስትጠይቋቸው ይጠይቋችኋል፣ ግብዣ ስትጋብዟቸው ይጋብዟችኋል። ይህ አይነቱ ሐሰተኛ ፍቅር ነው። ሐሰተኛ ፍቅር ሶስት ምልክቶች አሉት። ውሸታም መሆኑ የሚገለጽባቸው ሶስት ምልክቶች አሉት። አንደኛ፣ ሐሰተኛ ፍቅር ውስን ነው፣ ሊሚትድ ነው። ሊሚትድ የተቆጠበ ፍቅር ራሱ ገደብ ያበጃል። እንዲህ ከሆነ ወደዋለሁ፣ ይሄን ካደረገ ይሄን እሰጠዋለሁ፣ ይሄን ካደረገችልኝ ይሄን ናጸፌታ መልሳለሁ። ከልካይ የሆነ ፍቅር ሙሉ በሙሉ ያልተሰጠ ማለት ነው። ሐሰተኛ ፍቅር I will love you if you love me. ሁለተኛ፣ ሐሰተኛ ፍቅር ቁጥጥር ያበዛል፣ ሕግ ያበዛል፣ ቁጥጥር ያበዛል። ፓስ ማርክ አለው። ሰውን ለራሱ ጥቅም ያውላል። ማኒፕሌሽን ማለት ነው። ሐሰተኛ ፍቅር ማኒፕሌሽን፣ ሰውን ለራሱ ጥቅም ያበዛል። እኔ ከአንተ የማገኘውን ነገር ገምግሜ ነው አንድ ነገር የማደርግልህ፣ ወይም ለአንተ መጥቼ አንድ ነገር እንኳ ቀድሜ ባደርግ ካልኩሌት አድርጌ ነው። ይህን ባደርግ በዚህ መንገድ በዚህ ሰው እጠቀማለሁ። ያ የውሸት ፍቅር ነው። ብዙ ጊዜ በትዳር ውስጥ ይገባና እንዲህ ያለ ፍቅር ቤት ይበጠብጣል። ገንዘብ ስላለው አገባዋለሁ፣ ገንዘብ ስላላት አገባታለሁ፣ ወገን ስላላት ዘመድ ስላላት በዚያ በኩል እኔም አድግበታለሁ የሚለው አስተሳሰብ አይነት ማለት ነው። የውሸት ፍቅር። ሶስተኛ፣ የውሸት ፍቅር ምልክቱ ራሱን ለብቻው ይለያል። ራሱን አይሶሌት ያደርጋል። ከሌላው ጉዳት ጋር አይካፈልም። መስዋዕትነት ፍቅር ነው። የመጨረሻው ዋጋ የሚከፈልበት እውነተኛ ፍቅር ያለ ገደብ ራሱን የሚሰጥ ወሰን የሌለው ከዚህ ድንበር ወዲያ አትለፍ የማይ ድንበር የሌለው ሁሉን ነገር የሚሰጥ ያ ነው እውነተኛ ፍቅር። እስከ ሞት ማለት ነው። እስከ ሞት እውነተኛ ፍቅር ያዋጣኛል ወይም አያዋጣኝም ብሎ ካልኩሌት አድርጎ አይሰራም። በአንድ ጉዳይ ውስጥ ጣልቃ ሲገባ ኪሳራውንም ጭምር የሚቀበል ነው። አስቴር እንዳደረገችው if I perish, I perish አለች። ለወገኖቼ ለእስራኤል ደህንነት ስል ንጉሱ ጋር እገባለሁ፣ ብጠፋም እጠፋለሁ። ኪሳራው ሞት ከሆነ እኔ ለዘመዶቼ ለመሞት ዝግጁ ነኝ ብላ ነው አስቴር ንጉሱ ጋር ዘው ብላ የገባችው። ያ ነው እውነተኛ ፍቅር። ራሱን ለመጉዳት ግድ የሌለው አይነት ፍቅር ነው እውነተኛ ፍቅር። ራስን ማጋለጥ፣ አጋልጦ አሳልፎ መስጠት በዚህ በኢራቅ ውስጥ በሚደረገው ጦርነት በቅርብ ጊዜ ዋይት ሀውስ አንድ ሰው ከሞተ በኋላ ሽልማቱ ለዘመዶቹ ተሰጠ። ከዛኛው ወገን ጠላት ከሚባለው ወገን የእጅ ፈንጂ ሲወረወርበት ወገኖቹ ላይ ሲወረወር ይሄ ወጣት ሮጦ ሄዶ ቦምቡ ላይ ወደቀ። ቦምቡን በሰውነቱ አቀበውና ላዩ ላይ ወደቀ። በዛ ጊዜ ሲፈነዳ ይህን አድራጊው ሰውዬ በትንትኑ ወጣ። በዛች ባለቻቸው ጥቂት ቅጽበት ጊዜ ውስጥ ሌሎች ወገኖች የእሱ ወገኖች አጠገቡ የነበሩት በሙሉ ሸሽተው ለማምለጥ እና ለመዳን ቻሉ። ለወገኖቹ ሲል ፈንጂ ቦምብ ላይ ወድቆ እሱ ነፍሱን አሳልፎ ሲሰጡ፣ ወገኖቹ ግን ድነው እዚህ ሀገራቸው ተመለሱ። ይሄ ነው ራሱ ቢጎዳም ለራሱ ግድ የሌለው እውነተኛ ፍቅር። እንዲህ ያለ ፍቅር ስለጠፋ ነው ዛሬ የተቸገር ነው። ሁሉም ራሱን ነው የሚፈልገው፣ የራሱን ጥቅም፣ ሁሉም የራሱን። በቤተ ክርስቲያን ጭምር ሳይቀር ሁሉም የራሱን ጥቅም ስለሚፈልግ ስለሚያባርር ብዙ ውድቀት በጌታ ቤት ውስጥ ዛሬ በዚህ ምክንያት እናያለን። በጋብቻ ውስጥ ብዙ ጉድለት እናያለን በዚህ ምክንያት ብዙ ለቅሶና አንባ እናያለን። ዞሮ ዞሮ ክርስትና ያለ መስቀሉ ክርስትና አይደለም። መስቀሉን የሚኖር ሕዝብ ብቻ ነው እውነተኛ ክርስቲያን ማለት የምትችሉት። ሌላ ሁሉ ወይ ጥቅም ፍለጋ ነው የመጣው ወይም ችግር ለመሸሽ ነው የመጣው። እውነተኛው ክርስትና የመስቀል ኑሮ ነው፣ የመስቀል ህይወት። አዎ ወልድ በመስቀል ላይ አባቴ ሆይ ያኖረበት አብ ጭምር ነው። ይህ በመስቀል ላይ የተጠላ አምላክ ነው እግዚአብሔር ወልድ። በመስቀል ላይ የተጠላ አምላክ በአባቱ በአምላክ የተጠላ አምላክ የተሰውን ሲመስልን የተጠላን ሲመስልን መልሱን የምናገኘው ከተጠላው አምላክ ዘንድ ነው። ይህን ባካችሁ ልብ በሉ አዳምጡ። ዛሬ አንተ ብትጠላ አምላክም ተጠልቷል። ዛሬ አንቺ የሚወድሽ ባይኖር አምላክም በአንድ ወቅት የሚወደው ሰው አልነበረም። ደቀ መዛሙርቱ ሳይቀሩ ጥለውት ሸሹ ይላል ቃሉ። ሕይወታችንና የክርስትና እምነታችን ችግራችን ሁሉ መፈታት ያለበት ከመስቀሉ አንጻር በመስቀሉ ከሞተው ዘንድ ነው። መጠላትን የሚያውቅ እሱ ነው። መሸጥን የሚያውቅ መከዳትን የሚያውቅ እሱ ነው። ተጠርተናል ብንል መጠላታችን ከክርስቶስ መጠላት አይብስም። በጎልጎታ በሁለት ሌቦች መካከል መሰቀሉ ከከተማ ቅጥር ውጭ ተወስዶ መወገዱ ከአባቱ መለየቱ ያ መለየት በእርሱ ላይ መድረሱ የሞት ጣር በራሱ ላይ መድረሱ አባትም በልጁ ባዘኑ ወልድ አባት ማጣቱ አብ ወልድን ማጣቱ እግዚአብሔር እግዚአብሔርን ሲጠላ ለሰው ብሎ ይሄ ነው የእውነተኛ ፍቅር አገላለጽ። እውነተኛ ፍቅር አገላለጽ አዎ መስቀሉ ያሳየን የክርስቶስን ፍቅር ነው። ቀጥሎ የእግዚአብሔርን ጥበብና ኃይል ያየንበት ነው። ይቅራል እግዚአብሔር ጥበብና ኃይል ያየንበት ሮሜ ምዕራፍ 11 ብታነቡ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 17 ጀምራችሁ ብታነቡ የእግዚአብሔር ጥበብ የታየው በመስቀሉ እንደሆነ የመስቀሉ ቃል ሞኝነት እንደሆነ ለሚጠፉት ሞኝነት ለሚድኑት ግን እግዚአብሔር ኃይልና እግዚአብሔር ጥበብ እንደሆነ ይህንን ያሳየናል መስቀሉ። ዓለም መስቀሉን እንደ ሞኝነትና እንደ ድክመት ታየዋለች። አይሁድ ተአምር ይሻሉ፣ ግሪኮች ጥበብን ይፈልጋሉ። የእግዚአብሔር መንገድና አሰራር ግን ከነዚህ ሁሉ የተለየ ነው። መስቀሉ የእግዚአብሔር ድክመት ቢመስልም የእግዚአብሔር ጥበብና ኃይል የሚገልጽ ታላቅ መሳሪያ። ሰው ጥበብና ኃይል የሚለው ነገር ሁሉ ኩራትና ትዕቢት የሚሰጠውን ነገር ነው። ያ ነው የእግዚአብሔርን አሰራር እንዳይቀበል እንዲቃወም የሚያደርገው። እግዚአብሔር ግን የሚፈልገው በራሳችን መተማመንን ጥለን ሰውን የሚያኮራውን ነገር ጥለን በእምነት በመስቀሉ ስር እንድንወድቅ ነው። ጥሪያችን መዳናችን ሁሉ ያን ጊዜ እግዚአብሔር አሰራር ድርጅታችንም እንዲሁ እንደ እግዚአብሔር አሰራር ይወራል ያስፈልጋል። ወንጌል ሲሰበክ በሞኝነት የመስቀሉ ቃል ሞኝነት እንደሆነ ጳውሎስ ደጋግሞ ይናገራል። የዘመኑ ሰዎች እምነታችንና ወንጌላችንን ዓለም በሚቀበለው መንገድ ሆኖ ስለማያገኙት የሕዝብ ሞኝነት ነው ይላሉ። ይህንንም የሚከተሉ ሞኞች፣ ያልተማሩ ዝቅተኞች ሰዎች ናቸው። እኛስ አዋቂዎች ነን፣ ይሄንን አንደፍረውም፣ አንፈልገውም ይላል። እግዚአብሔር ደግሞ ከእርሱ ጋር የምንገናኝበት መንገድ ትህትና የሞላው እምነት እንዲሆን ስለበየነ ያ የሰው መንገድ እንዳያዋጣ አድርጎታል። የሚቀበለው የራሱን መንገድ ብቻ ነው። ስለዚህ ጥበብ ያለው እውቀት ያለው መስቀሉ ብቻ ነው። የእግዚአብሔርን ጥበብ የእግዚአብሔርን ፍቅር የሚያረጋግጥለን ያ መስቀሉ ብቻ ነው። በመስቀሉ ነው እግዚአብሔርን ጥበብ የምናየው፣ እግዚአብሔርን ኃይል የምናየው። ይህ ጥብቅ የሆነ እምነት ይጠይቃል። ጳውሎስ ወደ ቆሮንቶስ ከተማ በመጣበት ጊዜ ጥበብ ይዞ አልመጣም፣ በራሱም ጉልበት አልመጣም። በዚያ ፋንታ ግን የተገለጠውን እግዚአብሔር ለሱ የገለጠውን እግዚአብሔር ይህ ነው መንገዴ በዚህ ተጠቀም ብሎ ያለውን ደካማ የወንጌል መልእክት ይዞ ነው የመጣ። በራሱም በኩል ትምክህቱ በመንፈስ ቅዱስ ላይ እንዲሆን ድክመቱን ነው ይዞ የመጣው። ይህ የሚሆነበት ምክንያት የቆሮንቶስ ሰዎች እምነት በእግዚአብሔር ላይ እንዲሆን እንጂ በሰዎች ጥበብ ላይ እንዳይሆን ብሎ ትልቅ ዛሬ በዓለም ዙሪያ የምታዩት ተማርን ተመራመርን በሚሉ ሰዎች ዙሪያ የምታዩት የወንጌል ጥላቻ ትልቁ መሰረቱ ይሄ ነው። ትልቁ መሰረቱ ይሄ ነው። የወንጌል መስቀል ለመቀበል የሚያጓጓ መልእክት አይሆንም። ኩራታችንን የሚጥል ኩራታችን የሚያራግብ ስለሆነ የተሰቀለው ክርስቶስ ግን የእግዚአብሔር ጥበብ ነው። የተሰቀለው ክርስቶስ ቃሉ እንደሚናገረን የእግዚአብሔር እውቀት፣ የእግዚአብሔር ጽድቅ፣ የእኛም ጥበብ ነው። እግዚአብሔርን ማንታት የሚችል መስቀሉ ብቻ ነው። በመስቀሉ ጎዳና የመጣ ብቻ ነው። ፍቅሩንና ጽድቁን የሚያረካ የመስቀሉ ጎዳና ብቻ ነው። ኃጢአተኛን ማዳን የሚችል በመስቀል ላይ የተሰቀለው ብቻ ነው። እንደዚህ ስለሆነ መስቀሉ ስንመለከት የእግዚአብሔርን ጻድቅ ፈራጅነት እናያለን፣ እግዚአብሔር ፍቅሩን እናያለን፣ እግዚአብሔር ጥበቡንና ኃይሉን እናያለን። ከዚህ ዓለም በስተጀርባ የሚገኘው እውነት ከዚህ ዓለም በስተጀርባ የሚገኘው የሚያዋጣ ነገር ሁሉ እግዚአብሔር መሆኑን መስቀሉ ያረጋግጣል። አዎ መስቀሉ መዳናችንን አዘጋጀ። መስቀሉ የእግዚአብሔርን ማንነት ገለጸልን። ስለዚህ ባለፉት ሁለት ትምህርቶች እንደተማርነው በሚቀጥለው ሳምንት ደግሞ የክፋት ኃይል ሁሉ የጨለማ ኃይል ሁሉ በመስቀሉ እንደተሸነፈ እንመለከታለን። የመጨረሻውን ትምህርት ክፍል እንመለከታለን። አራት ትምህርቶች በዛ ስላሉ በመስቀሉ ስር ታዲያ እኛ እንዴት እንኖር፣ አካሄዳችንን እንዴት እናድርግ የሚል እንመለከታለን። በመስቀሉ ስር እንዴት ልንኖር ይገባል? እነዛን አራት ትምህርቶች ከተመለከትን በኋላ የመስቀሉ ትምህርት አጠቃሎ ያበቃል። ስለዚህ ከዚህ ቀደም ያመለጣችሁ ሰዎች ካላችሁ ይህ አጠር ያለ ትምህርት አርካይ ውስጥ ገብታችሁ ቀረው መልእክት እንድትመለከቱ ልጋብዛችሁ ወዳለሁ። እግዚአብሔር አብዝቶ ይባርካችሁ። የክርስቶስን ፍቅር ብቻ እሹ። የክርስቶስን ፍቅር ተመልከቱ። እውነተኛ ፍቅር ያ ብቻ ነው። የሚያዋጣው ፍቅር ያ ብቻ ነው። የእግዚአብሔር ፍቅር ድንቅ ነው። ድንቅ ነው። ዓለም ከተፈጠረ ጀምሮ የተተከለው የበቀለው ሳር፣ ቅጠል፣ ጫካ፣ እንጨት ሁሉ ብዕር ቢሆን፣ ሰማይ ራሱ ተዘግቶ ብራና ቢሆን፣ የተፈጠረው ሰው ሁሉ ጸሐፊ ቢሆን የእግዚአብሔርን ፍቅር ዘርዝሮ ሊጨርሰው አይችልም ይላል የእንግሊዝኛው መዝሙር። በዚህ ምክንያት ነው ሐዋርያው ዮሐንስ በአንድ ቦታ ላይ ክርስቶስ ያደረጋቸው ብዙ ነገሮች አሉ፣ ሁሉም ግን ቢጻፉ የዓለም መጽሐፍቶቹን ሊይዝ አይችልም የሚለው በዚህ ምክንያት ነው። እግዚአብሔር ፍቅር ምን እንደሆነ ስለሚያውቅ ነው። ስለዚህ ይህ ፍቅር ከእናንተ ጋር ይሁን። ይህ ፍቅር የእናንተም ጭምር ስለሆነ ይቀፋችሁ። ይህ ፍቅር እያንዳንዳችሁን ይቀፍ፣ እያንዳንዳችሁን ይጠብቅ። እግዚአብሔር ይባርካችሁ። እንጸልያለን። እግዚአብሔር አምላክ ሆይ እናመሰግናለን፣ ስለሰማነው ቃልህ እናመሰግናለን። ጌታ ሆይ በመስቀሉ ስለገለጽክልን ነገር ሁሉ ስለወደድከን እናመሰግናለን። የተጠላን ሆነን ሳለን ስለቀረብከን እናመሰግናለን። ሕይወትህን ለእኛ ስለ